ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org fnote.org በቀጥታ መከታተል ይቻላል። ጤናስጥልኝ እንደምን አመሻችሁ አድማጮቻችን። ዛሬ ሐሙስ መጋቢት 10 ቀን 2012 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ዛሬ 107 ቀን አለፋቸው። ሁኔታውን በቸልተኝነት የሚመለከተውና የተምታቱ መግለጫዎችን የሚሰጠው ኦህዴድ መራሹ አገዛዝ ለወጣቶቹ ደህንነት ከተጠያቂነት አያመልጥም። ወጣቶችን ለማስፈታት የሚደረገው ትግል መፋፋም አለበት። የወረት ድጋፍ ለወራት ህዝባዊ ድጋፍ ለአመታት በሚደረስ የቀረበውን የእለቱን የፍኖተ ዲሞክራሲ ሀተታ በቅድሚያ እናቀርባለን። በማስከተልም ማንያውራ የነበረ በሚል በኢሃፓ በተከታታይ ከወጣው ጽሑፍ አንዱና ለምንስ ይዋሻል እስከ መቼስ ይዋሻል የራሳቸውን ልቦለድ የኢሃፓ ኡነታ ሊያደርጉ ለጣሩት በተከታታይ ከተሰጡ ማብራሪያዎች ውስጥ አንዱን አሰምተን የመጀመሪያው ክፍል ፕሮግራማችን ይጠናቀቃል። በቅድሚያ ዜና። በዓለም አቀፍ ደረጃ የተስፋፋው የኮሮና በሽታ ስጋት በኢትዮጵያ ውስጥ ስፋት ባለው ሁኔታ መቀጠሉ እየተገለጸ ነው። ማገዛዙ ባለስልጣኖች ከስድስቱ በስተቀር በቫይረሱ የታመመ ሌላ ተጨማሪ ሰው መኖሩ መግለጫ ባይሰጥም ስፋት ያለው ምርመራ ባለመካሄዱ የታመሙት ሰዎች ቁጥር ምን ያህል ሊሆን እንደሚችል መገመት አይቻልም የሚለው ሐሳብ በተደጋጋሚ ሲነገር ቆይቷል። አሙስ መጋቢት 9 ካለም የጤና ድርጅት አራፍ የተሰጠው መግለጫ በአፍሪካ ሀገሮች ውስጥ ለቫይረሱ የሚደረገው ምርመራ አነስተኛ በመሆኑ የችግሩን መጠን ለማወቅ እንዳልተቻለ ይገልጻል። ሃሌሉያ የተባለው በአዲስ አበባ የሚገኘው ጠቅላላ ሆስፒታል ሐሙስ መጋቢት 10 በሰጠው መግለጫ የኮሮና ቫይረስ ንጻ ምርመራ መጀመሩን ገልጾ የበሽታው ምልክት ያሳዩትን 6 ሰዎች አገዛዙ በለይቶ ማቆያ ቦታ አስቀምጦ ሕክምና እንዲያደርግላቸው ለባለስልጣኖች ያስረከበ መሆኑን ገልጿል። ሆስፒታሉ ለንጻ ሕክምና 300 ሺህ ብር የመደበ ሲሆን አገዛዙ ከፈቀደለት ተጨማሪ የሕክምና መሳሪያዎችን ከውጭ ሀገር አስገብቶ ምርመራ ለማካሄድ ያለውን ፍላጎት ገልጿል። በተያያዘ ዜና የኮሮና ቫይረስን ለመከላከል በሚል ሰበብ የፌደራል ማረሚያ ቤት ኮሚሽን ለ15 ተከታታይ ቀናት የእስረኞች ቤተሰቦች ጥየቃ ፕሮግራምን የሚያቋርጥ መሆኑን ገልጿል። ታራሚዎች በማንኛውም አይነት በሽታ ታመው አሳሳቢ ደረጃ ላይ ካልደረሱ በስተቀር በፌደራል ማረሚያ ቤት ኮሚሽን ጠቅላላ ሆስፒታል ብቻ ሕክምና እንደሚደረግላቸው ተነግሯል። ችግሩ ቢፈጠርም ለይቶ ለማቆየት 2 ህንጻዎች የተዘጋጁ መሆኑ ተነግሯል። የ12ኛ እና የ8ኛ ክፍል ፈተናዎች በቫይረሱ ምክንያት እንደሚራዘም ትምህርት ሚኒስቴር አስታውቋል። ከኮሮና ቫይረስ ጋር በተያያዘ ሸቀጦችን በተጋነነ ዋጋ የሚሸጡ ነጋዴዎች ላይ የሚወሰደው እርምጃ እንደቀጠለ መሆኑም ታውቋል። ከኮሮና ቫይረስ ጋር በተያያዘ የውጭ አገር ዜጎች በአዲስ አበባና በሌሎች ቦታዎች ዘለፋ፣ ስድብ፣ ማስፈራራትና ጥቃት የደረሰባቸው መሆኑን የአሜሪካ ኤምባሲ በሰጠው መግለጫ አስታውቋል። በሌላ በኩል ትምህርት ቤቶች እንዲዘጉ እንዲሁም የስፖርት ፕሮግራሞችና ሰፋፊ ስብሰባዎች ባገዛዙ በተከለከሉ በጥቂት ቀናት ውስጥ የኢህአዴጉ ምትክ ብልጽግና ፓርቲ በተለያዩ ቦታዎች በሺዎች የሚቆጠሩ ሰዎች በተሰበሰቡበት የፓርቲ አመራሮች ስልጠና ፕሮግራም እያካሄደ መሆኑ ታውቋል። በአማራ አካባቢ ለአምስት ቀናት የሚቆይ በአስር ሺዎች የሚቆጠሩ አባሎች የሚያሳተፍ የስልጠና ፕሮግራም የተጀመረ ሲሆን በተመሳሳይ መንገድም በድሬዳዋ አስተዳደር የገጠር ቀበሌዎች ለአምስት ተከታታይ ቀናት የሚቆይ ስልጠና ተጀምሯል። አገዛዙ ራሱ ያወጣውን መመሪያ ለማክበሩ ምንነቱን ይበልጥ ያረጋግጠዋል ተብሏል። አገራዊ የለውጥ እርምጃዎች በሚል ርዕስ ለብልጽግና ፓርቲ መካከለኛ አመራር አባላት ስልጠና የተዘጋጀውና የተሰራጨው 174 ገጽ ሰነድ የለውጡን ምንነትና ስኬቶች ከመተንተኑ በተጨማሪ በመጪው ምርጫ ላይ ይደቀናሉ ብሎ የገመታቸውን ችግሮች በመጠቆም መወሰድ ያለባቸውን እርምጃዎች ይተነትናል ተብሏል። ሰነዱ የመንጋ አደረጃጀቶች፣ የጎበዝ አለቆች እና የኮረፉ ቀልባሽ ኃይሎች ብሎ የሚጠራቸው ኃይሎች ምርጫውን ሊያውኩ ይችላሉ በማለት ደጋግሞ ያስጠነቅቃል። በሰነዱ ላይ ብልጽግና የጸጥታ ኃይሎች በተመሳሳይ ሰዓት ለሚካሄዱ መርሃ ግብሮች ጥበቃ ከማድረግ አንስቶ ምርጫውን ለማሰናከልና ተአማኒነቱን ለማጉደፍ በሚሹ ያኮረፉና ቀልባሽ ኃይሎች የሚዶለቱ ስብስብ የወንጀል ሴራዎች ችግር ከመፍጠራቸው በፊት ማክሸፍ ይጠበቅባቸዋል በማለት በጃዙር ለጸጥታ ኃይሉ የሰጠውን መመሪያ ይገልጻል። የወንጀል መከላከል ስራ ውጤታማ እንዲሆን የጸጥታ መዋቅሩን አቅም እስከ መጨረሻው አሟጦ መጠቀም ይገባል ሲልም ይመክራል። ሰነዱ በተጨማሪም በምርጫ ፉክክር ወቅት የሚፈልጉትን አጀንዳ እንደማይሳካ የተረዱ የፖለቲካ ፓርቲዎች ራሳቸው ከምርጫ በማግለል ህዝቡን በምርጫ እንዳይሳተፍ ሊቀሰቅሱት ይችላሉ ይላል። ውጤቱን የማይቀበሉ ኃይሎች ህዝቡ ሁከትና ግርግር ውስጥ እንዲገባ በመንጋ አደረጃጀትና በፓርቲዎች የተቃውሞ ሰልፎች እንዲገባ ይሞክራሉ ብሏል። ቃሎችና ማስፈራሪያዎች የፋሽስቱ ደርግ ዘመነ መንግስትን የሚያስታውስ ሲሆን አገዛዙ የጸጥታውን ክፍልና ሌሎች ተቋማትን በተቆጣጠረበት ሁኔታ ምርጫው የይስሙላ መሆኑ ከወዲሁ ይረጋገጣል የሚሉ ዜጎች በርካታ ናቸው። ጸረ ኢትዮጵያውና ዘረኛው ኦነግ ሐሙስ መጋቢት 10 በሰጠው መግለጫ አባሎቹ አሁንም እየታሰሩ መሆናቸውን ገልጾ በአሻርባ ከ1800 በላይ እንዲሁም በቡራዩ ከ400 በላይ አባሎቹ መታሰራቸውን አስረድቷል። ድርጅቱ በጉዳዩ ከአገዛዙ ጋር የተነጋገረ መሆኑን ገልጾ ተከታዮቹ በአገዛዙ ላይ ግፊት እስካላደረጉ ድረስ አለመግባባቱ ይፈታል የሚል እምነት የለንም ብሏል። ሁሉም የኦነግ አንጃዎች በአገዛዙ ድጋፍ ወደ አገር ተመልሰው ይፋ ጸረ ህዝብና ጸረ ሀገር ድርጊት እየፈጸሙ መሆናቸው ይታወቃል። በመጨረሻም ታዋቂዋ ዶክተር ካትሪን ሃምሊን በ96 ዓመታቸው አረፉ። የግብረሰናይ አገልግሎት ለመስጠት በ1959 ዓመተ ምህረት ከባለቤታቸውና ከ6 ዓመት ልጃቸው ጋር ወደ ኢትዮጵያ የገቡት ዶክተር ሃምሊን ላለፉት 61 ዓመታት ከ60,000 በላይ ለሚቆጠሩ ፊስቱላ በሚባለው ከምጥና ከወሊድ ጋር የተገናኘ የጤና እክል የገጠማቸውን ሴቶች ሕክምና በመስጠት እንዲፈወሱ አድርገዋል። የኢትዮጵያ የክብር ዜግነት ያገኙት ዶክተር ካትሪን ከዓለም ማህበረሰብ በተለይም ለኢትዮጵያውያን እናቶች ላበረከቱት አስተዋጽኦ ከበርካታ ዓለም አቀፍ ድርጅቶች ሽልማት ተበርክቶላቸዋል። አድማጮቻችን፣ ለዛሬ ያለን ዜና በዚሁ ይጠናቀቃል። ኢትዮጵያዬ አማማዬ ላንቺ የተባለ እንገና ዲስከናለ እኔ ሀገር አለኝ ሁሌም አይሞላ
የወረት ድጋፍ ለወራት ህዝባዊ ድጋፍ ለአመታት
እፍፍ ያሉት ፍቅር እድሜው አጭር ነውም ተብሏል። ለኦህዴዱ ኮሎኔል ብዙዎች የገለጹት መረን የለቀቀ አድናቆትና ፍቅር ዛሬ በአብዛኛው ተኗል። በአገር ውስጥም ሆነ በውጭ አገር መጥተው ሙሴ መሪያችን ያሉት ዛሬ ልዝብ ሰይጣን አገር አጥፊ ብለው እያወገዙት ነው። ይሆናል ስንለው የነበር ነው ችግሩ ተስፋ ሲቆርጡ ከትግል መራቃቸው ብቻ ነው። አንዳንዶች ግን ካፈርኩ አይመልሰኝ ብለው ከሹሞቹ ጫማ ስር አሁንም ወድቀው የሚገላበጡ ከመከመሪያውም አንዲትም የትግል መርክና መንፈስ ያልተላበሱ ግንቦቴዎች በመሆናቸው መሆኑን ሁሉም ተረድቷል። የሹሙ እህሉሃ አብቅቷል ተጨርሷል ብንል ትክክል ነው። ህዝባዊ ድጋፍን አግኝተው የነበሩ ሁሉ በጽናት እስከቀጠሉ ድረስ ዛሬም የህዝብ ሙሉ ድጋፍ አላቸው። እነሱ ላይ ዘመቻው ሁለገብና የተጠናከረ ቢሆንም ህዝባዊ ድጋፋቸው ተንኖ የሚጠፋ ባለመሆኑ ሁሌም የነሱ መለያ ሆኖ መቆየቱ ግልጽ ነው። ትላንትም ዛሬም የወረት ድጋፍ ተጠቃሚ የሆኑ ቡድኖችና ድርጅቶችን አይተናል። ብቅ እንዳሉ ይጠፋሉ እንደ ሳትራት። ለተወሰነ ጊዜም መድረኩን ያስጨንቃሉ። በደርግም በወያኔም ጊዜ አውቀናቸዋል። ወያኔ ተቃዋሚ አስመስላ ያሰማራችሁ ህብረት ተብዬ ቡድን በመቶ ሺዎች ተደግፎ ነበር። ሆኖም የወያኔ መሳሪያ መሆኑ ሳይውል ሳያድር ተጋልጦ ተነነ። እንደ ሰብሃ አልኬር አበባ ጠዋት ፈክተው ከሰዓት ይጠወልጋሉ። ለ45 ዓመታት ብዙ ጥቃትን ተቋቁሞ አሁንም ህዝባዊ ድጋፍን የታቀፈው ኢህአፓ ለዚህ የበቃው አቋሙና ጽናቱ በህዝብ ስለተደገፈ ብቻ ነው። መፈክሮቹም ዛሬም ህያው ሆነው ያሉት የህዝብ መፈክርና ወቅታዊ በመሆናቸው ነው። የሽግግር መንግስት፣ የህዝባዊ መንግስት የሚሉት መፈክሮቹ ሰፊ የህዝብ ድጋፍ ስላላቸው ዛሬም ገዢዎችን አስጨናቂ መፈክሮች ሆነው እያስጨነቋቸው ነው። የድርጅቱ ህዝባዊና ተራማጅ አቋም ያልገባቸው ልናስጠላው እንችላለን ብለው በቀኝ ክንፍነትና የሰው በላ ስርዓት አድናቂነት በመዝመት ሊጠናከሩ የሞከሩት ሁሉ ከሽፏል። ህዝብ ደገፈን ያሉት ሁሉ ግምት እንጂ ዘላቂ አለመሆኑን ሊረዱ ተገደዋል። በገነኑት ልክ ከስመው ጥግ ይዘዋል። ባጭሩ ከህዝባዊ መስመር የወጣ ምንም ቢሆን ምን የጸና ድጋፍን አያገኝም ለማለት ነው። እነ ክህደቱን፣ ግንቦቴዎችን ወዘተ መጥቀስ ይቻላል። ዋናው ምሳሌ ደግሞ ሹሙ ራሱ ነው። የወርቅ ካባ ልበስልን እንዳላሉት ሁሉ ዛሬ የሚኮሰኩስ ጃኖ አሳጥተውት እርቃኑን ቆሟል። የራሱ እኩይ አቋሙና ስምሪቱ ውጤት ነው። ባድርባይነትና የዋህነት ከሹሞቹና ዘረኞቹ ጫማ ስር ወድቀው የነበሩት አሁንም ቢሆን አጥፍተናል ብለው ህዝብን ይቅርታ ከጠየቁና ደፍረው ከታረሙ አይናቸው እያየ ረግረግ ገብተው ከመስመጣቸው በፊት ከጥፋት ሊድኑ ጊዜ አላቸው። ከሹሞቹና ዘረኞቹ ርቀው የህዝብን ጎራ ይቅርታ ጠይቀው መደባለቅ ይችላሉ። በግርግር ግን ጎራችን ገብተው ዳግም ሊቀልዱብን ቢፈልጉ ከቶም የሚሆን አይደለም። የሹሞቹ አገዛዝ አንድ ጥቅሙ ከሃዲዎችን በሰፊው ማጋለጡና በገሃድ ውድቅነታቸውን ማሳየቱ ነው። ሾሃሜ ከላዎች ለከርሳቸው ብለው አገርን እንዲክዱ ገፍቶ አጋልጦልናል። ሲጠግብም በየቀኑ እየዘለፈ አዋርዶ ትቷቸዋል። ከሁለት ያጣ ጎመን ሆነው ሲንገዋለሉም እያየን ነው። ጥፋታቸውን አምነው ይቅርታ መጠየቁ ቀላል አልሆነላቸውም። ስለዚህም ያው የህዝብ መፈክሮችና ድርጅቶች ላይ በጸያፍ ቀጥረኛነት ዘመቻቸውን መቀጠላቸው መጠበቅ ያለበት ነው። ነጋጠባ አንዳንዶቹ በሽግግር ሂደት ህዝባዊ መፈክር ላይ ሲዘምቱ፣ ሌሎች ደግሞ ጮሌ የሆኑ መስሏቸው መፈክሩን የደገፉ መስለው የህዝብን ትግል ያደናቅፋሉ። ስንቱ ሲተን ጸንተን የባጀነው ህዝብ ስለደገፈንና አቋማችን ህዝባዊ በመሆኑ ብቻ ነው። የህዝብን ግብ እውን ለማድረግ ጸንተን እንታገል። ድል ለኢትዮጵያ ህዝብ። ዘረኝነት በትግላችን ይከስማል። ሁሉም እስረኞች በአስቸኳይ ይፈቱ።
Oh, it's not, it's not. Oh, it's not. ማን ያውራ የነበረ ክፍል 10 የኢትዮጵያ ህዝብ ተባብሮና ቆርጦ ለትግል ከተነሳ ሀያልና ቸናፊ መሆኑን ለዓለም ሁሉ ግልጽ ያደረገበት አንዱ ጊዜ በየካቲት 66 ነው። በዚያን ጊዜ ኢትዮጵያን ቀስፎና አላሳድግ ብሎ ያዘ ኋላ ቀርና በአጼ የሚመራ ስርዓት ነበር። የስራት የማይደፈር የማይነካ መስሎ ለንጉሱ የስልጣን ማጠየቂያ ሲዩመ እግዚአብሔር የተባለውን ለብሶና በአጼው ምን አጠፋ ህዝብ ጠግቦ እንጂ ባይ ባለሟሎች ታጅቦ ዘላለማዊነት ቃጥቶት ነበር። ንጉሱ የለውጥን ጥሪ ደውል መስማት አቅቷቸው የተሞከሩባቸውን መፈንቅለ መንግስቶች ቢቋቋሙ በካቲት ያስገመገመ የመጣውን የለውጥ ጎርፍ ግን ሊረዱትም ሆነ ያመጡት አልቻሉም። የካቲት 66 በኢትዮጵያ ህዝብ ታሪክ ከፍተኛ ቦታ የያዘ የአብዮት ክስተት ነው። ያፋና የካቲት 66 የማይነጣጠሉ ናቸውና አብዮቱን አመጣብን ብለው ለሚከሱት መልሱ እንዴታ እንጂ አጥፍቻለሁ አይደለም። የካቲት አብዮት ለኢሃፓና ለሌሎች አንድ አይነት ትርጉምና አንድምታ የለውም። ኢሃፓና የካቲት 66 ሳይነጣጠሉ የሚቀርቡ የታሪካችን አካል የሆኑትም በትግል እንጂ በሌላ አይደለም። በየካቲት 66 የፈነዳው የህዝብ አመት ለአመታት ቦግ እልም ቦግ ያለ ሲካሄድ የነበረው የጭቆኑ ህዝብ ትግል ውጤት ነው። የላብ አብደሩ በጎጃም በባሌ ወዘተ የነበረው የገባሩ አመት የተማሪውና ምሁሩ ቆራጥ ትግል ወዘተ ተጠራቅሞና በፈሰሰ የሰማት ደም ኃይልን አግኝቶ የካቲት 66 አመትን ወለደ። ያንንም እንዳሆኖቹ የጠገበና ጉም ልጨብጥ ያለ ህሊና ቢስ ገዢ መደብ ነበር። አርሶ አደሩ ለጭሰኝነት ተዳርጎ ሰፊው ህዝብ እየተበዘበዘና ለድህነት ተሰጥቶ ያገር ሉዓላዊነት ተደፍሮ በአይማኖትና በበየረሰብ የተነሳ ልዩነት ሰፍኖ ነበርና ማለትም በደልና ጭቆና ነበርና የህዝብ አመት መቀስቀሱ አልቀረም። ተማሪዎች ያስተማራቸውን ህዝብ ብሶት ሰምተው ለውጥ ይምጣ ብለው ተነሱ እንጂ አገር ሰላም ህዝብ ስደተኛ ሆኖ ባለበት ሁኔታ ያኔ ይባል እንደነበረው እንቁላልና ቲማቲም በልተው ጠግበው ወይም ብስኩትና ወይን ይሰጧቸው የነበሩት አጼ ላይ በባድ ቀስቃሾች ተገፋፍተው ተነስተው አልነበረም። ኢትዮጵያ ሀገራችን እንድታድግ እንድትበለጽግ የሚፈልግ ሀገር ወዳድ ዜጋ ሁሉ መብትና ዴሞክራሲን የሚሻ ሁሉ ከአጼው ስርዓት ጋር መጋጨቱ የግድ ነበር። ዛሬ በአደባባይ የአጼውን ምስል ሰቅለው ኃይሌ ኃይሌ ባዮች የሥራቱ ሰለባ ስላልነበሩ አሌ እንደሚሉን ብናውቅም ሐቁ ግን የአጼው ሥርዓት የበሰበሰና መወገድም የነበረበት መሆኑን ነው። የካቲት 66 በራሱ ላይ ያመጣው ሥርዓቱ ራሱ እንጂ ሌላ አይደለም። የካቲት 66 ለኢሃፓ የመርህና እምነቶቹ ምስክር ሆኖለታል። ጽቁኑ ህዝብ ከተባበረ የታጠቀን ኃይል ያሸንፍ እንደሚችል የነበረውን እምነት አረጋግጦለታል። ተማሪ አስተማሪ፣ ታክሲ ነጂ ነጋዴ፣ ጽቁኑ ሴቶች፣ የቢሮ ሰራተኞችና ወታደሮች ሁሉም በሂደት አብረው ህዝባዊ አመጽ በማካሄዳቸው ግባቸውን አግኝተዋል። ዛሬ ስለ ህዝባዊ አመጽ ያወሩ ግን እስርና ሞት ባይኖር አመጹ ባልከፋ። ባዮች በበዙበት የነን የካቲ 66 ትምህርት ዳግም ማጤን የግድ ነው። አብዮቱ አብዮት የሆነውና ድልንም ያገኘው በመስዋዕትነት ነው። ብዙ ህይወት ጠፍቶ ለትግሉ ተገብሮ ነው። የካቲት አብዮት የኔ ቢጠው ጭቁኑ ሁሉ መድረኩ የእኔ ያለበት ስለነበር የትግል ማዕከል የጉባኤም ወይም የፓርላማ አዳራሽ ሳይሆን ባቡር መንገዱ ሼራተን ሂልተን ሳይሆን መርካቶ ነገሌ ነበር። ታሪክ ሰሪውና ተራ የተባለው ዜጋ ማንነቱን ያሳየበት ታሪካዊ ወቅት ነበር። ትግሉን በመጨረሻ የታጠቀ ኃይል ቢያደናቅፈውም በሂደቱ ወቅት ፍሬን ያዝ ሊሉትና ሊያቆሙት የጣሩትንም ደግሞ እያሳፈረ ዛቻና ግድያ ሳይገታው ወደፊት ገስግሷል። ለነበረው ስርዓት ተጠቃሚዎችና ሎሌዎች የካቲት 66 ተራማጁ ወጣት ያመጣው ዱብዳና መርገም ነበር። ስለዚህም ሲረግሙትና በዚያው መሰረት ተጠያቂ የሚሉትን ኢሃፓንም ሲያወግዙ ቆይተዋል። ለጠባቦችና ገንጣዮችም የካቲት አብዮት የህዝብን አንድነት የገለጠና በገብር ያሳየ ህዝብ በአንድነት አይኖርም ያሉትን ያሳፈረ ጸረ ጠባብ ክስተት ነበርና ዛሬ ለይስሙና ቢያውዱስትም ይዘቱና መልእክቱን ግን ተቃውመው ይገኛሉ። የታጠቀ ገዢ መደብ በህዝብ አይሸነፍም ያሉና የጭቁኖችን ትግል የናቁም አፍረዋል። ህዝብ የሚያታግለው ካገኘ አብረውት ሞትን የሚደፍሩ ጀግኖች ካሉ የማይገረሰስ የተባለውን ሁሉ ገርስሶ ሊጥል እንደሚችል አሳይቷል። በዚሁ መሰረት ደግሞ ህዝብ በሚገባ ካልተደራጀ፣ ብቁ መሪ ድርጅት ከሌለው፣ ድሉን ማስከበሪያ ላይል ከሌለው ድሉን ሊነጠቅ እንደሚችልም ታይቷል። የሰራተኛው ህዝብ የትግል መሳሪያ የሆነውን የሥራ ማቆም አድማ ተማሪውም፣ ታክሲ ነጂውም፣ የቢሮ ሰራተኛውም፣ የአየር መንገዱም፣ የባቡር የትራንስፖርቱም ሰራተኛ ወዘተ ሁሉም ከተጠቀመበትና በተለይም ጠቅላላ የሥራ ማቆም አድማ ከተደረገ መንግስት ተብየን ማንቆታቆት እንደሚቻል ተረጋግጧል። ሁሉም በየፊና ወይም ዛሬ ወያናዊ መዝገብ ፖለቲካ በጫነብን ፈሊጥ በየክልሉ ተወስኖ የራሱን ብሶት ብቻ እየሰማ ከብሔረሰብ ሌላ የቀሪው ጉዳይ አያገባኝም እያለ ተነጣጥሎና ተለያይቶ ለገዢዎች አመቻችቶ የታገለ ሳይሆን አንዱ የሌላውን ጥያቄ እየደገፈ በጋራ በኢትዮጵያዊነት በእስልምና ሃይማኖቶች ተከታዮች ሰልፍ ላይ ክርስቲያኑም እየተገኘ የሴቱንም ሰልፍ ወንዱ እየደገፈ የአስተማሪንም ጥያቄ ተማሪውና ሌላውም እያስተጋባ የሰራተኞችን አድማ ሁሉም እያጀበ ወዘተ በጋራ ታግሎ ፍሬን አግኝቷል። በአሁኑ ጊዜ አዲሱ ትውልድ በተለይም ወጣቱ ለካቲት አብዮት ባዳ ነው። ስልጣን ያዘው ደርግ እንኳን ከወደቀ 24ኛ ዓመት እነሆ የመጣ ነው። ለዚህ ነው የአብዮቱን ታሪክ የሚበርዙ ዛሬ ሰልቷልና የዛን ታሪካዊ የህዝብ ትግል ይዘትና ዓላማ ለአዲሱ ትውልድ ማስተማር ማሳወቅ ግዴታችን መሆን ያለበት። ዛሬ ድርጅቶች እንደ አሽን ፈልተዋል። ከተከለከሉት በስተቀር ብዙዎቹም ህጋዊ ተብለው በይፋ እየተንቀሳቀሱ ነው። ሀገሪቷ ደግሞ ወደ ባሰ መከራና ስቃይ ወረደችና በተሻለ ሁኔታ ላይ አትገኝም። ህዝብ ተበደልኩ ብሎ ዛሬም ይጮሃል። ታዲያ የህዝባዊ አመጽ ደዝባው ለምን ጠፋሳ ብለው ለሚጠይቁ አንደኛው መልስ የሚሆነው ወደ ኋላ መለስ ብሎ የካቲትን አብዮት ይዘትና ሂደት መመርመር ይሆናል። የተባዘኑና ባለነፍጥ ገዢዎች ነበሩ አሉ። የከፋ ጭቆና ነበር አለም። ያውም ዛሬ ብሶ ሀገር ራሷ ለቅርጫ ቀርባለች። ድርጅቶች ያኔ ገና ብቅ ማለት ጀማሪና ህቡ ነበሩ። ዛሬ ድርጅት በስቷል፣ በይፋ ይንቀሳቀሳል። ታዲያ ዛሬ ምን ነው ህዝባዊ አብዮት እውን አልሆን አለ ለሚለው ጥያቄ ያው ምላሽ ለመስጠት የታሪኩ ተመክሮ ተቀመታ አለው። ለባዕዱ ችግር ፈጣሪነት ከሆነ ያንንም ነበርና በቂ ሽፋን ሊሆን አይችልም። ማን አይነት ድርጅት ምን አይነት የትግል መሪዎች ምን አይነት ትግል የሚሉትም መመለስ ሊኖርባቸው ነው። የካቲት 66 በተአምር የተወለደ ሳይሆን የአመታት ትግል ድምር ውጤት መሆኑን አለመርሳት ያስፈልጋል። በዚህ ትግል የነበሩና የተሳተፉት ግንባር ወይም ክፍሎች ደግሞ የህዝብን መንፈስ ከሚገድሉ ወንን ከሚያቀጭጩና ቀቢጸ ተስፋን የበላይነት ከሚሰጡት ጋር ሁሉ ታግሎ በማቸነፍ ድፍረትን ተላብሶ ይቻላልን መፈክሩ አድርጎ ትግል የማያፈርሰው የጭቆና ግንብ የለም በማለትና በህዝብ ታሪክ ሰሪነት ሙሉ በሙሉ በማመን የታገሉ ነበሩ። ሹመት ሹመቱ ስጡኝ ትግሉን ግን ለሌላ የሚሉ አልነበሩ። ገዥውን ክፍል ወይም መንግስት ተብየውን የሚፈሩ አልነበሩ። የድፍረትና ጀግነት ከታሪካችንም ሊገኝ የሚችል ቢሆንም እምነት መኖሩ ደግሞ ወሳኝ ነው። ዛሬ ያወቁ መስሏቸው ራይ አያሻም የፖለቲካ ሪዮት መኖሩ አይጠቅምም ወዘተ የሚሉ አዋቂ ነን ባዮች ቢበዙ የትግል ግብ ለማወቅ ብቻ ሳይሆን ለትግል የሚያሻውን ድፍረት ወንነና ጽናት ለማያዝም ራይ የፖለቲካ እምነት አንቀሳቃሽ ሪዮት መኖሩ የግድ ነው። ይህን በተመለከተ በ1982 የወጣው ዲሞክራሲያ ቅጽ 16 ቁጥር 2 ያሰፈረውን መጥቀስ ቦታው ነው። በጥንታዊ ስልጣኔዋ በነጻነት አምድነቷ አሻቀበው የሚያይዋት የሚኮሩባት ተገን ወገን የምትሆን ሀገር መሆኗ ቀርቶ የመጨረሻይቱ ኋላ ቀር ነዳይ ምስኪንና ምጽዋተኛ የሁከት መናህሪያ የእድገት መቀበሪያ ሆና ቁልቁል በአጽኖና አይንን ሰብሮ ስለሚመለከቷት ትቢያ ላይ ስለወደቀች ሀገር ቁጭት ለሚስተማው ኢትዮጵያዊ ሁሉ የጓዳውን ጣጣ ፈንጣጣ የግሉን አንጃ ግራንጃ ወደ ዳር ትቶ ትቢያዋን አራክፎ ርስቷን ከልቶ በትር ምርኩስ ሆኖ በእግሯ ተደላላ እንድትቆም አድርጎ ሀገር አለሻ ለማለት መብቃት የቀረበለት ቁልጭ ያለ የሞት ሽረት ጥያቄ ነው። ከዚሁ ሀገርን እንደ ሀገር ከማቆም ጥያቄ ጋር አብሮ መመለስ ያለበት ይህቹ ሀገር ቆማስ ወዴት ነው? በምንድነው የምትራመደው የሚለው ጭምር ነው። ኢትዮጵያ ጤና እንድትገዛ ዋሳቷ ህይወት አግኝተው እንዲነዝሩ ጆቿን ወደ ጥበብ አድማስ እንድትዘረጋ ያለመሰናከል በእድገት ጎዳና እንድትራመድ ኋላ የቀረችውን ያህል እንድትገሰግስ አመን ምኖ ከዚህ ድቀት የጣላትን ዳግመኛ የማይመለስበትን መላ መምከር የግድ ነው። መላ አልነው ራእይ ወይም ሪዮት የምናምንበትና ህይወት ሳይቀር ልንሰዋለት የምንችል እምነት ያስፈልገናል። ያለፈው ታሪክ የሰራ ትውልድ ይህ አይነት ሪዮትና እምነት ነበረው። የትግሉ ነው ህይወቴ ብሎ የዘመረ ሞትን የተጋፈጠው ህይወቱን ጠልቶ ወይም ተታሎ ሳይሆን በመርሁ አምኖ ነው። ይታገል የነበረው ለሹመትና ለግል ጥቅም ሳይሆን ለገንዘብና ለዝና ሳይሆን ለሀገርና ለህዝብ ስለነበረም ቃሉን ቃል ኪዳኑንም ለይስሙላ ሳይሆኑ የልብ ስለነበሩ ላመነበት በቆራጥነት ታግሏል። ዛሬ የትግል መሪ ነን የሚሉትና ያካሄደን ነው የሚሉት ፈልጉኝ በመብራት ትግል ስናወዳድር ደግሞ ችግራችን የት ላይ እንደሆነ የምንስተው አይደለም። በክልል ከተወሰነን ተማሪው በጋራ በመነሳት ፈንታ በብሔረሰብ ተከፋፍሎ ከተናቆረ ድርጅቶች የታጋይ ድርጅት ምንነት ገና ማወቅ ያቃታቸው ከሆኑ ሩጫው ለሹመት ከሆነ ገዢ ተብየው ከተፈራ ምሁር በጥቅም ተገስቶ ከተልፈሰፈሰ ባዕድ ነፃ ያወጣናል ተብሎ ከተጠበቀ ትግል ሳይሆን ስለ ትግል ማውራቱ ከበዛ መድፈር ከቶም ካቃተ ወኔ ስደት ከሄደ ወዘተ የሀገር ፍዳ ባጭር ጊዜ የሚቆም አይሆንም። የካቲት 66 የሚሰጠው ትምህርት ይህ ነው። ወያኔና መሰሎቹ ነፍሰ ዘሩት የካቲት 66 ሲመጣ መኮንኖች ቡድን ስልጣን ሲይዝ ዲሞክራሲ የታገሉት ኢትዮጵያዊ ኃይሎች በተለይም ኢሃፓ በሽብር ሲጠቃና ሲዳከም ሆኑ ራሱ የሚያመለክተው ያ ቀና ጎዳና ተዘክቶ አጥፊው መንገድ ግን መጠረጉን ነበር። ዛሬ ወያኔ ህዝብን በክልል ከፋፍሎ ድርጅት የተባሉትም የብሔረሰብ ሆነው የሀገር አንድነት መንፈስ ሳይሆን የብሔረሰብ ክፍፍል መጥፎ አየር እየነፈሰ ባለበት የካቲትን ለመድገም ጥረቱ ቀዳሚ መሆን እንዳለበት ግልጽ ነው። ጫቋኝን ታግለው ያንበረክኩታል እንጂ አይለማመጡትምን መልእክት የካቲት 66 ሰጥቶ አልፏል። ህዝባዊ አመጽን ማደራጀት ይቻላል ብቻ ሳይሆን የግድ ነው ማለትም አለበት። አመጽ ማደራጀት ብቻ ሳይሆን የወያኔን አገዛዝ አንኮታክቶ መጣልም ይቻላል። ይህ መታመን አለበት። ከታመነበትና ከሀገር በላይ ሁሉም ዋጋ ቢስ ነው ከተባለ ለኢትዮጵያ ስንል መስዋዕት እንደፍራለን ማለት ነው። ለወያኔ ምርጫ ለመመዝገብ ከመዋደቅ በፊት ህዝባዊ ተቃውሞን ሰልፍ ለማደራጀትና ለመምራት እንፎካከራለን ማለት ነው። ውድድራችን ማን ነው? የዳዊት ዮሐንስና የሟች መለስ ዜናዊ ማላገጫ ለመሆን ከወያኔ ፓርላማ የሚገባ ሳይሆን ማን ነው የህዝብን ትግል መርቶ በጀግንነቱና በወኔው ለህዝብ አራያ ለሀገር የሚያኮራ የሚሆነው በሚለው ላይ ይሆናል። የካቲት 66 ስንል ይህን ሁሉ አጥነን ነው። በደርጉ መውደቂያም አዝማሚያ በወጣውና ከላይ በጠቀስ ነው ዲሞክራሲያ ያንንም ቢሆን አቅምን በውል እንጠቀም በሚል እንደሚከተለው ቀርቦ ነበር። በየካቲት 66 ዓመተ ምህረት ድፍን የኢትዮጵያ ህዝብ እንደ አንድ ሰው ቆሞ አንድ አንደበት አንድ የተባበረ ኃይል ሆኖ ያመጣው ለውጥ የጦርነት የሁከት የግፍ የጭቆና መሰረት ለመናድ ቢቃጣው በአዲስ መልክ ተደራጅተው የመጡበትን የአመጽ ኃይላት አቸንፎ የህዝብ መቅሰፍትን የሀገር ውርደትን ሊያስቀር አልተቻለውም። ያልተቻለውም አቅም አንሶ ሳይሆን አቅሙን በውል ለመጠቀም የሚያስፈልገውን ቅንጅት ለማድረግ አካሄዱን ለመትለም ስለተነሳውና ይህም ድክመቱ ለጠላት ብርታት ጉልበት በመሆኑ ነው። ይህንን ድክመቱን በርትቶ ለማስወገድ እስካልተቻለውን ድረስ የጥፋት ዘመኑን ፈጽሞ ሰበን መገነዙን በማዘጋጀት ያለውን ፋሽስታዊ መንግስት አሳልፎም የከፋ ሁከት ውስጥ መዘፈቅና የህዝብ አንድነት የሀገር ምንነት ከጥያቄ ላይ የሚወድቅበት ሁኔታ ሊከተል ይችላል። አደጋው መከሰት ብቻ ሳይሆን በከፊልም ሊሳካ ይችላል። ሀገርም ተጎድታለች፣ ኢትዮጵያዊነትም እጅግ ቀሎባቸው ማንነታቸውን የካዱ ጉዶች ፈልተውም ነበር። አቅምን ማቀናጀት የካቲት አብዮት ጸጋ ነበር። የተባበረና ያበረን ማፍረስ ደግሞ የዛሬ ብልህ ፖለቲካ ተብሏል። ጉልበታችን የዛለውም ለዚህ ነው። በህብረት በመቆም ፈንታ የተባበረን መከፋፈል የተማርን ባዮች የዶክተር ፕሮፌሰር በሉን ባዮች ተልኮ ሆኗል። ሪዮት ወይም ህዝባዊ ራይ የለም፣ እምነት የለም። ሀቅ ለችርቻሮ ቀራቢ ነው፣ ብኩንነት አያሳፍርም። ለሹመት መጎንበስ ደግሞ ትግል ተብሏል። የካቲት 66 ዛሬ ቢያንስ ከፖለቲካ ድርጅቶች የትግል መንፈስ አንጻር በጣም የተለያዩ ናቸው። ማን ያውራ የነበረ ስንልም ያንንም ቢሆን ከትግሉ ጎራ ወደ ጫቋኙና ወደ ባለነፍጥ ያደሉትን የምናውቃቸው ስለሆነ ለኛ አብዮቱ ጸጋ ለናንተ ግን መርገም ነበር ብለን ልናስታውሳቸውም በመፈለግ ነው። ጫቋኝ ፍራቶች በህዝብ ትግል መውደቃቸው አይቀሬ ነው። ይህ ግን የድንገት ዱብዳ አይደለም፣ ትግልን ይጠይቃል። በጥሩ ሁኔታ ለመታገል ደግሞ አቅምን ማቀናጀት ማበር መተባበር ያሻል። ለሀገር በአፍ ሳይሆን በተጨባጭ መታገል የግድ ይሆናል። ትግል ሲባል ደግሞ በህይወትም በሌላም ዋጋ የማይከፈልበት ትግል ቢያንስ ለኛ የሚታወቅ አልሆነም። ከገዢዎች ጋር ተግባብቶ መታገል ትግል ሳይሆን መለጠፍ ነው፣ ለጨቋኝ ተባባሪና ሎሌ መሆን። በየካቲት ይህ በህዝብ ጎራ አልተከሰተም፣ ብቅ ቢልም ተቀጭቷል። ህዝብ እዚህ ላይ ሚናው ዋነኛ ነው። አድርባዩንና የጠቋኙን አጎጓቢ ማራቅ መነጠል አለበት። ኢህአፓና የካቲት አብዮት የማይነጣጠሉ ናቸው። የካቲት ድል መኮንኖች ሲቀማ ለማስመለስ የተዋደቀውና የሽብር ሰለባ የሆነው ኢህአፓ ነው። ዛሬ ኢህአፓ በአገሩ ህገወጥ ተብሎ ይጠቃል ይሰደዳል። የካቲት 66 ያስወገደው ስርዓት አባውራዎች ግን በሀገር ቤት ነጻ ሆነው ንብረት አስረክበው ይንፈላሰሳሉ። ዛሬ የአፋ ሀቀኛ አባላትና መሪዎች ወደ ሀገር መግባትም ሆነ በሀገር ይፋ መውጣት አይችሉም። የካቲትን ያፈነው ስርዓት ቀንደኞች ግን የአሁኑ ገዢ መደብ ደጋፊና አማካሪ ሆነው ይንደላቀቃሉ። ኢትዮጵያ የሞተላት ሳይሆን የገደላትን ሊገላት የሚሯሯጣውን የምታቀፍ ሀገር መስላ አንዳንዴ ብታበሳጭም የካቲት 66 አብዮት ግን ህዝቧን የማትረሳና ጨቋኞችን የምትቀጣ መሆኗንም አሳይቷል። ኢህአፓ የካቲት አብዮትን በተመለከተ ሆነ ከዚያም በኋላ የካቲትን መርህ ለማስከበር ባደረገው ትግል ይኮራል። ዛሬም ቢሆን ህዝባዊ ለውጥ በየካቲታዊና ነጎድጓዳዊ ትግል የሚወለድ ብቻ ነው ብሎ ስለሚያምን አድርባይነትን የፖለቲካ ብስለት ብሎ ከአገዛዙ የገማ ሸበጥ ወይም ጫማ ስር ለመነጠፍ ማንነቱና የሰማት ደም መቼም አይፈቅዱለትም። የካቲት 66 አብዮት ይደገማል።
ለምንስ ይዋሻል? እስከመቼስ ይዋሻል? በስልክ በድረገጽ በአፍ በጽሑፍ ውሸት በስቷል። በወያኔ ሀቅ ለምን ነውና ሁሉንም ቅጥፈት በተመለከተ በየጊዜው በጽሑፍም በሬዲዮም ምላሽ ለመስጠት መጣራችን የሚታወቅ ነው። በኢህአፓ ላይ የሚነዛው የማያቋርጥ ውሸት በወያኔም በቀይ ሽብርተኛው አገዛዝና ርዝራዦቹ ኢህአፓን ካላስጠሉ ፖለቲካ ጡንቻ አናገኝም ብለው በሚያምኑ ቡድኖችና በባዕድ ቅጥረኞች ሁሉ ነው። በመደጋገሙ ብዛት እውነት የሚመስላቸው ወጣቶች መኖራቸው ደግሞ የሚያስከራክር አይደለም። ውሸቱ ያስፈልጋቸው ለሁሉም ምክንያት ነው። ግማሹ ወንጀሉን ለመሸፋፈን፣ ቆሻሻ ታሪኩን ለመደበቅ፣ ሌላው ደግሞ ኢህአፓን ለማስጠላትና ከህዝብ ለመነጠል ነው። በኢህአፓ ላይ ሐሰት ወሬን በማናፈስ የመጀመሪያውን ቦታ የያዘው ደርግ ነበር። አለ ምክንያት አልነበረም። ያፋ ህዝብን አደራጅቶ ለትግል ስላስነሳና ደርግ ቦታውን ለጊዜያዊ ህዝባዊ መንግስት እንዲለቅ ያቀረበው ጥሪ ሰፊ ድጋፍን ለማግኘት በመቻሉ ነበር። በመሆኑም ድርጅቱን ለማስጠላት አንዴም አስገንጣይ ሲለው፣ ሌላ ጊዜ ደግሞ የሶማሊያን ወረራ ደገፈ ብሎ ሲቀጥፍ፣ የሲአይኤና የአረብ ቅጥረኛ ብሎ ሲወነጅለውና አልፎም ጸረ ኦሮሞ ረጭቁን የአማራትም ክህተኛ ቡድን ብሎ በመኢሶንም ድጋፍ ሲከሰው ነበር። ትምክህተኛ የአማራ ቡድን የሚለውን ወያኔም ተቀብሎ ኢህአፓን አባይ ኢትዮጵያ ቡድን ብሎ ሰይሞና በኢህአፓ ውስጥ የነበሩትን ብዙ ሺህ የትግራይ ተወላጆች የሸዋ ኮራኮር ብሎ ሰይሞ ሲያጥላላ ተነሳ። በቅርቡ አንድ የቀድሞ የወያኔ መሪ ከኢህአፓ ጋር በአዲስ አበባ ተገናኝተን የተለያየ ነው፣ ኢህአፓ በከተማ እታኮሳለሁ ሲል እኛ ደግሞ የለም ከገጠር ወደ ከተማ በማለታችን ነው ብሎ የለፈፈው ጭልጥ ያለ ውሸት ሲሆን፣ ይህም የኢህአፓ አመራር ከወያኔ ጋር በከተማ መቼም አልተገናኘምና በሁለቱ ድርጅቶች መካከል የተፈጠረው ዋነኛው ልዩነት ወያኔ ሁሉም ብሔረሰብ ተገንጥሎ የራሱን መንግስት ያቋቁም በማለቱና ብሔረሰቦች አብረው ሊኖሩ አይችሉም የሚል መርሃ ግብር በማውጣቱ ነበር። ኢህአፓ በየረሰቦችን አቀፍ የሆነ ከተምክህትና ከጠባብነት የራቀ ድርጅት ነበር። በውስጡ የተሰለፉት ከልዩ ልዩ ብሔረሰቦች የመጡ እንደነበሩ ዓለም ያውቀዋል። ያባ ጠባብ ብሔረተኛነትን ተዋጋ እንጂ አላቀፈውም። ለዚህም ነው የጠባቦች ርብርቦሽ በኢህአፓ ላይ የተነከረውና እስከዛሬም ያላባራው። የሶማሊያን ተስፋፊ አቋም ደግፎ ናዝሬት አዳማ ሳይቀር የሶማሊ ግዛት ነው ብሎ ሞቃዲሾ የተፈራረመው ወያኔ እንጂ ኢህአፓ አልነበረም። ኢህአፓ የዚያድ ባሬን ወረራ ተቃወመ እንጂ አልደገፈም። የኢህአፓ አባላት ወረራውን ሲዋጉ ረገፉ እንጂ ለባህር ጦር ድጋፍ አልሰጡም። የኢህአፓ አባላት በሶማሊያ ስደተኛ ሰፈሮች ተሰቃዩ እንጂ ወዳጅ ተብለው እንደ ወያኔ አባላት በእንክብካቤ አልተያዙም። አረመኔው መንግስት በኦጋዴን ጦርነት አስታኮ ኢህአፓን ሊያጠቃ ሲነሳ ኢህአፓ ባዕድ ወራሪን ደገፈ ብሎ ለራሱ አመቺ የሆነውን የሐሰት ዜና ሲነዛ ዛሬም ይህን ሐቅ ብለው የሚያስተጋቡ መኖራቸው አጠያያቂ ነው። በአገራችን ላይ የባዕድ ኢምፔሪያሊስት ቁጥጥር ይወገድ ብሎ የታገለው ኢህአፓም በአሜሪካ የስለላ ድርጅት ሊደገፍ የሚጠበቅ አይደለም። ይህንን በሬ ወለደ ግን በማስተጋባት አንድ የቀይ ሽብር ወንጀለኛ የሆነ ግለሰብ በቅርቡ በጻፈው ምስክርነት ተብዬ አሳፋሪ መጽሐፍ ውስጥ የኢህአፓ መስራቾች ራሳቸው የምዕራብ ጀርመንና የአልጄሪያ ተቀጣሪዎች ነበሩ ሲል ጽፏል። ውሸት አንዳንዴ ትንኝን አወፍሮ ዞን ያደርጋል ነውና በአብዛኛው ኢህአፓ ላይ የሚነዛው ውሸት የፈጠራ ለመሆኑ ይህ አይነታ ምስክር ነው። ለምንስ ይዋሻል? የራስን ወንጀል ለመደበቅ፣ ሐሰትን አሰራጭቶ ድርጅትን ለማስጠላትና አዲሱን ትውልድ ከድርጅቱ ለመነጠል መሆኑ ግልጽ ነው። ዛሬ ድረስ ወያኔዎችና የደርግ ርዝራዦች እንደ መስኮብ ቀኖና የሚያነበንቡት ደግሞ ኢህአፓ ወጣቱን አስጨረሰ የሚለውን ይመለከታል። ይህ አስጨረሰ የሚል ክስ የሚቀርበው ህዝብን በጨረሱና በፈጁ ወይም በሽብሩ ተባባሪ በሆኑት ሁሉ መሆኑ የሚደበቅ ጉዳይ አይደለም። ኢህአፓ ለመከላከል አንዲትም ጥይት ከመተኮሱ በፊት ደርግ አባሎቹን እነ ሻለቃ አሊ ሙሳ፣ ጌታቸው ሽበሺና ሌሎች ነፍሰ ገዳይ ቡድኖችን አስተማርቶ አያሌ የኢህአፓ አባላትን በየቦታው መጨረሱን አያነሱም። ዛሬ በየድርጅቱ ተሰግስገው ያሉት ነፍሰ ገዳዮችና ወንጀለኞች፣ በወያኔ ዙሪያ ያሉትም እነ ተከስተና ተስፋዬ ቼንቴዎች፣ በስደት ዓለም ያሉ ሽብርተኞች ሁሉ ደርግ በኢህአፓ ላይ በቅድሚያ ጦርነት ማወጁንም አያነሱም። ይባስ ብለው ሽብር መካሄዱን ራሱንም እስከ መካድ ደርሰዋል። ደርግን ብረት በእጅህ ነውና ፍጅ ብለው ያማከሩ ምሁሮችም ዛሬ ዞር ብለው ኢህአፓ በነጭ ሽብር ይከሰስ ብለው በቀይ ሽብር ተካፋይ የነበረውን ወያኔን ወትዋጅ ሆነዋል። ያንን የታገለ ትውልድ ሲያብጠለጥሉም ያ ጀግና ትውልድ ደረቱን ለጥይት ሲሰጥ እነሱ የበረሃ አይጥ ኑሮን አልያም ተደርጎ ትብብርን መርጠው እንደነበር እንዲነሳ አይፈልጉም። ስደት ለቅጥፈት ያመቻቸው ብዙዎች ሕይወቱን ለዓላማውና ለሕዝብ የሰጠውን ትውልድ ሲያቸለችሉ ሀፍረትም የሚሰማቸው አልሆኑም። ያባ ወያኔን ሲፋለም ለወያኔ ገንዘብ ሲለግሱ እንደነበርም አያምኑም። ዴሞክራሲ ደብዛው በጠፋበት ሀገር አምባገነንነትን መዋጋት የግድ መስዋዕትነትን ይጠይቃልና የኢህአፓ አባላት አረመኔውን ደርግ ሲታገሉ ተሰውተዋል፣ በእስር ስየል ተቀብለዋል፣ ተንገላተዋል፣ ተሰደዋል። تغل كنتو وري هونو كتغنية بسناته تلاتن متاغل ساهون كتلات غار نقات أبا مدرادر سند مفرار منا مشي مقاقل كهونة برقتم مسواهت النت اللي تييك إيشلال يهم بيونغن بأفرالتي مسوزتنا سواستا متمرت اندايينو هيوات متييكو الكرم كولت متو بلاي زيغا بأديس أبابا بيتشا تفشتوال لذيك تتياكيغن كنجتم هبرتم سايهونو عرمانيو ويانينو بدرگي زيلة تتجو هزب تتياكيو عراجو درگنجي يتاقلو نا درگن يتاقلو إيها باليهون أيشلم نگا በወያኔ ላይ የተፋፋመ ትግል ቢከሰት ወያኔ ለሚያጠፋው ህይወት ተጠያቂው የሚያታግለው ወይም የሚያታግሉት ድርጅቶች ናቸው ከተባለማ ከወዲሁ ለወያኔ እንጎንበስን መምከሩ ያዋጣል። ሞት ለፋሽስት ብሎ ደረትን ለጥይት መስጠት አላጋልጥም ብሎ መርዝ ውጦ መሰዋት ከፎቅ መፈጥፈጥ ስህተት ተብሎ ከተገኘማ አምባገነንን ይቅርታ መጠየቅና መለማመጥ سلطن پولتیکا هونو تاریکن یا واردال ازن یا چررس درگونو هیواتن یا تیکش درگمو درسلن یا رچو ود داداری جب دارات لیلا لیلا هلو گت آمیو گمو راون دالو یمائی تامن یک امال وری وشدنو ያብየነ ከክ ለምየ ለከከንዲሉ አህያውን ፈርተው ዳውላውን ከከከንዲሉ የነበሩት ፍራቶች በኤርትራ ለተፈጠረው ችግር ተጠያቂ ሆነው ሳለ ኢሃፓ ኤርትራን አስገነጠለ ብለው ሐሰት ነጋ ጠባም ያናፈዙ ክብሎች አሁንም አሉ። እስከመቼ ይሄው ሸት ያጤው ፍራት በኤርትራ የነበሩትን ሀገር አስካሪዎችና አርበኞች አገልሎ ባንዳዎችን ካቀፈና በተባበሩት መንግስታት የተወሰነውን የፌዴሬሽን ተስስር ካፈረሰ በኋላ የኤርትራ ችግር የተባለው ተጋግሎ መከሰቱ የማይቀር ሐቅ ነው። በኦም ሀጀርና ሌሎችን ቦታዎች የተፈጸሙት ፍጅቶች ችግሩን አባባሱ እንጂ አልቀነሱትም። ድርግም ለስልጣን ሲበቃ እነ ጀነራል አማን አንዶምን ሲገድል ወጣቶችን በአስመራ በኮማንዶ አባሎች ሲያንቀና ሲያፋንቅ የጀፋና ሻቢያን አባላት ቁጥር ጨመረላቸው። የራሱን ጦር ራሱ ያዳከመ አዋጊ መኮንኖችን እየረሸነ አልፎም በርካታ ጀነራሎችን ገሎ የጦሩን ሞራል በዚህም በዚያም ካዳከመ በኋላ ነገሩ አለቀለት ይባል ምንም ክርክርን አይጋብዝም። የመንግስት ስልጣን ያለያዘው ይሃፋ ኤርትራን ሊገነጥልም ሆነ ሊያስገነጥል የሚችልበት ሁኔታ ምንም አልነበረም። የኤርትራ ችግር ሲከሰትና ጀብሃ ሲመሰረት ሆነ በኦጋዴን ጦርነት ሲጀመር ሜጫና ቱለማ ተቋቁሞምና በባሌ ማርሶ አደሩ ለትግል ሲነሳ ወዘተ ያባ ገና አልተመሰረተም ነበር። የብሔረሰብ ችግር በኢያፓ የተወለደ ሳይሆን በስርዓቶቹ ግፍ የፈነዳ ነው። ኢያፓ ለዚህ ችግር መፍትሄ ተቆሞ ኢትዮጵያውያንን በሀገር አንድነት ደረጃ በዲሞክራሲ ሊያነሳሳ ተነሳ እንጂ አስተኞች እንደሚሉት ሀገርን ሊያስገነጥል አልተነሳም። የራስን እድል በራስ የመወሰን መብትንም ማወቁ በነበረው ሬዮት መሰረት ተገቢውን መፍትሄ ያስገኝልኛል ብሎ በማመን እንጂ ግንጠላን ለመደገፍ ሆኖ በነበርማ ሁላችን እንገንጠል ካለው ወያኔ ጋር ለምን ገና በ1967 ዓ.ም አተካራ ይገባል? ለምንስ ይጋጫል? ለምንስ ይዋጋል? ለምንስ እንደ ወያኔ ኤርትራ የኢትዮጵያ ቀኝ ግዛት ናት ብሎ ፈርሞ ከሻቢያ ልክ እንደ ወያኔ ያብርም ነበር? ለምንስ ሩቡ ኢትዮጵያ የሶማሌ መሬት ነው ብሎ እንደ ወያኔ ከዚያ ባር የተፈራርሞ ጥቅማ ጥቅምን አግኝቶ አይተናከርም ነበር? ሀቅ ያንቃል፣ ይደበቅም አይችልም። በኢህአፓ ላይ የሚነዛው ሐሰት በየጊዜው እየተጋለጠም እርቃኑን ይቀራል። ያ ትውልድ ራእይ የነበረው ነውና ለህዝብ መብት ተቆርቋሪ ነበርና ለውጥን ፈላጊ ነበርና ሀገር በቀል ራእይ አለን ብለው የመጡና ትግልንም የደፈሩ ዛሬ ግን ለከሳቸው መድረክ ያገኙና የፈጠሩ ያኔ ጸጥ በማለታቸው ባለመኖራቸው ወጣቱ ትውልድ የጊዜውን የሰፈነ የለውጥ ርዕዮት በመቀበልና ወደ ግራም በማዘንበል መፍትሄ ፈለገ። ዛሬ የህዝብን መሰረታዊ ፍላጎትና ታሪክ ክደው ያ ትውልድ የባዕድ ራእይ አምጥቶ ሀገር አተራመሰ የሚሉት ተማርን ባዮች በመሰረቱ የሚያንገበግባቸው ለምን ያጤው ስርዓት በትግል ፈረሰ የሚለው ነው። ለአጤው ስርዓት መንኮታኮት የታገለው ኢህአፓ በዚህ ረገድ አጠፋው ተሳሳትኩ የሚለው የለውም። ኋላ ቀር ህዝብን በድህነት ቀፍድዶና መብት ረግጦ የነበረ ስርዓት ነበርና የደርግንም አረመኔ ስርዓት በመታገሉ የሚቃጠሉ ክፍሎች ዛሬ በሰበብ አስባቡ ያን ቆራጥ ጸረ ደርግ ትግል ሊያንቋሽሹ ቢሞክሩም በመሰረቱ ውርደት በእኔ ይሆንባቸዋል እንጂ ሐቁን ሊቀይሩ አይችሉም። ለነገሩማ መሬት ላራሹ ብሎ መጮህ ድህነት ወንጀል አይደለም ደሃው ይማር ብሎ መሰለፍ የታጎሩ ሁሉ ይፈቱ ማለት የአገር ሉዓላዊነት ይከበር ብሎ መሟገት ዘረኛው ኢያን ስሚዝን ተቃውሞ ለዚምባብዌ ያኔ ሮዴዥያ ህዝብ ነጻነት መሰለፍ ባህል ይከበር በአርሶ አደሮች ላይ የተጣለው አላግባብ ከፍ ያለ ግብር ይሰረዝ የሰርታደሩ ህዝብ መብት ይከበር ወዘተ ብሎ ዴሞክራሲያዊ ጥያቄዎችን ማንሳት ምን ላይ ነው ባዕድነቱ ሀገር አፍራሽነቱ? ዛሬ ያ መጥፎ ስርዓት ሄደብን ወደቀብን የሚሉና አፋቸውን ሞልተው መሬት ዳራሹ መባሉ ሁሉን ችግር ፈጠረ የሚሉ የብዝበዛ ጠበቆች እንደሚሉት ሳይሆን ኢህአፓ ለኢትዮጵያ አርሶ አደርና ብዙሃን ቆመ በቆራጥነት ታግሏል። ዛሬም የወያኔ ጀሌዎችና ዘረኞች ያለውን አገዛዝ እያዳነቁ ዴሞክራሲ ሰፈነ ብለው ሲዋሹ አምሮ የሚታገላቸው ለዚሁ ነው። ሀቅ የህዝብ ወዳጅ እንጂ የጨቋኞች አጋር አይደለችም። በአሁኑ ጊዜ ሊተረክ የሚገባው ቀና ታሪክ የሌላቸው ሁሉ ታሪክ ጸሐፊ ሆነዋል። መጽሐፍ መጽሐፉና አንባቢ ማግኘቱ በደፈናው መልካም ቢሆንም ውሸትን እንደ ጨርቃጨርቅ ፋብሪካ መተርተር ግን ጎጂ ነው። ክህደቱ ማፈርና መደበቅ ሲገባው መጽሐፍ ጻፍኩ ብሎ ኢህአፓ የኤርትራን ጥያቄ የቅኝ ግዛት ነው አለ ብሎ ዋሸ። ሲኒማ ሰሪ ነኝ ያለው ግለሰብ ደግሞ ኢህአፓ በዚህ በዚያ አለምክንያት ሰው ይገድል እንደነበር አስመስሎ ሲያቀርብ፣ ሌላ ደራሲ ነኝ ባይ ደግሞ ኢህአፓ ለአባልነት ሲያጭህ እምቢ ካልክ በጥይት ይገል ነበር ብሎ ለፈረንጁ ሁሉ እግዚኦ በሉ ሲል ቀጠፈ። አንዳንዱ አውቆ ሲዋሽ፣ ሌላው ደግሞ ባላወቀው ገብቶ ያማረበት መስሎት ይቀላምዳል። ውሸት ግን በስቷል። በዘመን አመጣሽ ፓልቶፕ በሚባለው መድረክ በየቀኑና ማታው ስለ ኢህአፓ የሚነዛው ሐሰት እንደ ወያኔ ኢኮኖሚ በአስር መቶ ሂሳብ በየሳምንቱ የሚያድግ ነው። ኢህአፓ ለአመታት የህብረት ጥረቶችን ሲያገዝና ሲደግፍ ከሁሉም ድርጅቶች ጋር በእኩል ሲሰራ እየታየ ለሀገር ሲል ካደሙትና ወንጀል ከፈጸሙበትም ጋር ሲያብር እያሳየ ከሌሎች ጋር ለብቶ ለህልውና ያደረሰውን ህብረት በቅድሚያ ያደናቀፉት ሌሎች መሆናቸው እየታወቀ ኋላም ያዳከሙት ህዝብን የካዱትና ፓርላማ የገቡት ሁለት መሪዎች መሆናቸው ገና ሳይረሳ አንዳንዶች አሁንም ዛሬም ህብረቶች የሚፈርሱት ኢህአፓ እኔ ያልኩት ካልሆነ ብሎ ወይም አልተባበር ብሎ ነው ብለው ይዋሻሉ። ሐቁ ግን ሌላ ነው የሚያሳየው። በማንኛቸውም የህብረት ጥረቶች ኢህአፓ አንድ ድምፅ ይዞና የብዙሃኑን ውሳኔ እያከበረ መቀጠሉን ማንም ሊክድ አይችልም። አባላቱም በተቻላቸው ህብረቶችን ሲደግፉ ቆይተዋል። ስለዚህም በዚህ ረገድ በኢህአፓ ላይ የሚነዛው ውሸት ሁሉ ምነዋ ውሸት በዛ ያሰኛል። ኢያፓ አንዱና ዋነኛ መለያው ኢትዮጵያዊ መሆኑ ነው። ማለትም ለጋራ ሀገራችን ሉዓላዊነትና እድገት የሚታገል ድርጅት ነው። ኢትዮጵያን ጥቅም መቼም ቢሆን መቻፋልፎ ሰጥቶ አያውቅም። በስልጣን ተደልሎ ህዝብን አልከዳም። ጥቅማ ጥቅም ብሎ ከባዕዳን ጋር ሀገርን በሚጎዱ አቋሞች ዙሪያ አልተሰለፈም። ዛሬ በኢህአፓ ኢትዮጵያዊነት ወይም ሀገር ወዳድነት ላይ ጥርጣሬ ሊፈጥሩ ላይታች የሚሉ ክፍሎች ውስጥ አብዛኛዎቹ ግን ባገኙት አማራጭና ቀዳዳ ሁሉ የራሳቸውን ጥቅም በማስቀደም ከኢትዮጵያ ጠላቶች ጎን መቆማቸውን ወይም በጥቅም መገዛታቸውን ያየነው ነው። ኢህአፓ ለደርግም ለወያኔም ቢያድር ሻዕቢያ የፈለገውን ሁሉ ቢያሟላ ወይም ቢቀበል ለሱዳንና ሶማሊያ ቢገዛላቸው ለአሜሪካና አውሮፓውያን ቢጎነበስ ቻይና ደርግን ደግፎ ስትል እሺ ጌታዬ ብሎ ቢቀበል ኖሮ ምናልባትም ዛሬ በአራት ኪሎ ቤተ መንግስት የሚፈነጨው ኢህአፓ ሊሆን በቻለ ነበር። ግን ኢህአፓነቱን ህዝባዊነቱን የሸጠ የቸረቸረ የትም ብቻ ኢህአፓ ሆኖ ይገኝ እንደነበር ምንም ጥርጥር የለውም። ዛሬም ቢሆን ሀገር ወዳድነቱን ቅድሚያ ባይሰጥ ኑሮና ሹመትና ገንዘብ ፈላጊ ቢሆን ኖሮ ከወያኔ ተደራድሮና ህዝብን ክዶ እንደነ ሆድ አምላኩ አድርባይነት ሁኔታ ወያኔ ጫማ ስር ወድቆ ግላዊ ጥቅሞችን ባሟላ ነበር። ኢህአፓ ግን በማያጠራጥርና ባልተሸራረፈ መንገድ ኢትዮጵያዊና ጸረ ወያኔ በመሆኑ ለዚህ አይነት ክህደት አልተበገረም። በመሆኑም የተያዙ አባላቹ ደብዛቸው ይጠፋል እንጂ ለወያኔ ፍርድ ቤት ተብዬ ወግ እንኳን አይደርሱም። ያባ አንድ ሀያል መንግስት አለና እሱ ባዘዘን እንጓዝ ብሎ በሽንፈት አልሰገደም። ኢትዮጵያዊ ኩራትና ክብርን ጠበቀ እንጂ። ይህን ሊሉ የሚችሉ ለመሆኑ ስንቶቹ ናቸው? ትናንት ከትናንት ወዲያ ኢትዮጵያን ካደሙና ካዋረዱ አገዛዞች ጋር አልተቃቀፍንም ብለው እንደ አባባቸው ሞልተው የሚናገሩና የሚናገሩትም ሀቅ የሚሆን ለመሆኑ እነማን ናቸው? የኢህአፓ አባላት ድርጅታቸውን የሚያፈቅሩት ኢትዮጵያ ሀገራቸውን ስለሚወዱና ኢህአፓም ለኢትዮጵያና ለህዝቧ ቆማል ብለው ስለሚያምኑ ነው። ይህ መሰረታዊ ሀቅ የማይገባቸው ወይም በአገር ወዳድነት ሽፋን የራሳቸውን ጥቅም ማስቀደም የሚሹ ክፍሎች ግን የኢህአፓ አባላት ኢትዮጵያን ትተው ድርጅታቸውን ብቻ የሚወዱ አስመስለው ያቀርባሉ። ተደናግሮ ማደናገር ይሏል። ይህ ነው የኢህአፓ አባላት የተሰባሰቡት በዓላማና መርህ ዙሪያ እንጂ አንድን ግለሰብ ፍጹም መሪ በማለት ወይም እንደ ጣዖት በማምለክ አይደለም። ስለዚህም የሆነ መሪ መርህን ጥሶ የግል ፍላጎቱንና ጥቅሙን አስቀድሞ ሲነሳ ብዙሃኑ አይከተሉትም። የአባ ዘንድ አንቱታ ለህዝብ ነው። የህዝብ ጥቅም ከሁሉም በላይ ነው። ድርጅትም ሆነ መሪም ይህን እስከ ተከተለ ድረስ ይከበራል። በኢህአፓ ላይ ውሸት የበዛው አንድም አዲሱ ትውልድ በሚገባ ሀቁን ስላልሰማ ሲሆን፣ በሌላ በኩል ደግሞ የኢትዮጵያ ጠላቶች የትናንትናና የዛሬም ይህን ኢትዮጵያዊ ድርጅት ለማጥፋት በመረባረባቸው ነው። ኢህአፓ ግን በሐሰት ናዳ የሚሞት የሚጠፋ አለመሆኑን በቀጣዩ ትግሉ እያሳያቸው ነው። ውሸት ቢበዛ ሀቅን ሊገድል ሊያጠፋ አይችልም።